ይህ የአሜሪካ ድምፅ ነው። በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 18 ቀን 2017 ዓ ም ዝግጅታችን ጀመረ። እንደምን አመሻችሁ አድማጮች። መስቀልን በግሩም ሁኔታ እንዳሳለፋችሁ ተስፋ አድርጋለሁ። ሳስተናግዳችሁ የማመሸው እንግዶል ነኝ። አቀናባሪያችን ደግሞ ብራን አይሉ ነች። የምሽቱ ዋና አዘጋጅ ደረጀ ደስታ። ዛሬ ምሽት የያዝናቸውን ጥንቅሮች በአጭሩ ላስተዋውቃችሁ። ማህበራዊ ሚዲያ በርካታ ጠቀሜታዎችና መልካም ነገሮች ቢኖሩትም የደቀነው ፈተናም እንዳለ የሚዳስስ ጥንቅር ይዘናል። በመንግስታቱ ድርጅት የጸጥታው ምክር ቤት ሁለት ቋሚ መቀመጫ ለአፍሪካ አህጉር ሊሰጥ እንደሚገባ ዩናይትድ ስቴትስ በዚህ ሳምንት በኒውዮርኩ ጠቅላላ ጉባኤ ላይ ሐሳብ አቅርባለች። ይህንን የተመለከተ ዘገባም ይዘናል። የመስቀል ወፍና ወርሃ መስከረም የሚል ጥንቅርም ይኖረናል። ሳምንታዊው የሙዚቃ ቃናም በሁለተኛው አጋማሽ ዘና ሊያደርጋችሁ ተዘጋጅቷል። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሁን ሁሌም እንደምናደርገው በቅድሚያ ዋና ዋና የዓለም ዜናዎችን እንሰማለን።
ሰላም ጤና ይስጥልና አድማጮቻችን፣ እንደምን አመሽታችኋል? የምሽቱ ዜናዎችን የማሰማችሁ አስማማየ ነው ነኝ። ኢትዮጵያና ሶማሊያ በተባበሩት መንግስታት ፊት አለመግባባታቸውን አሳዩ። ኢትዮጵያና ሶማሊያ ትላንት አርብ ምሽት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ባሰሙት ንግግር አለመግባባታቸውን ላለማሳይተዋል። በአሩን ማርፍ የተዘጋጀውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
መጀመሪያ ላይ የተናገሩት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ነበሩ። ኢትዮጵያ እንደ አውሮፓ አቆጣጠር በዚህ ዓመት መግቢያ ላይ ከተገነጠለችው የሶማሊላንድ ግዛት ጋር የባህር ላይ ግንኙነት የመግባቢያ ስምምነት መፈራረሟ አገራቸው ላይ ከባድ ስጋት እንደጋረጠባት ተናግረዋል። የሶማሊያን ሉዓላዊነት በግልጽ ድፍረት የጣሰ ነው ሲሉም የዓለም መሪዎች በኢትዮጵያ ላይ እርምጃ እንዲወስዱ አሳስበዋል።
And upholding the principles of international sovereignty and territorial integrity.
ዓለም አቀፉ ማህበረሰብ እነዚህን ጥሰቶች በማውገዝና ዓለም አቀፍ የሰላምና ደህንነት መሰረት የሆኑትን ብሔራዊ ሉዓላዊነትና የግዛት አንድነት መርሆች እንዲከበሩ ከሶማሊያ ጎን እንዲቆም እናሳስባለን። ቀጠናዊ መረጋጋት በእነዚህ መርሆችና በጋራ መከባበር ላይ ተመሰረተ ነው። ስለሆነም ኢትዮጵያ የአፍሪካ ቀንድ አለመረጋጋትን አደጋ ላይ ለሚጥሉ ድርጊቶች ተጠያቂ መሆን አለባት።
የሶማሊያ ወደቦች ህጋዊ ለሆኑ የንግድ እንቅስቃሴዎች ለኢትዮጵያ ሁሌም ክፍት ናቸው ያሉት ባሬ፣ ይህም ለቀጠናዊ ንግድና ትብብር ያለንን ቁርጠኝነት የሚያመለክት ነው ብለዋል።
Ethiopia's attempts to annex parts of Somalia under the guise of securing sea access are both unlawful and unnecessary.
ኢትዮጵያ የባህር ዳርቻ ተደራሽነትን ለማረጋገጥ በሚል ሽፋን የሶማሊያን የግዛት ክፍል ለመቀላቀል የምታደርገው ጥረት ህገወጥም አላስፈላጊም ነው።
ባሬ ኢትዮጵያ ከሶማሊላንድ ጋር የምትከተለው አካሄድና ስምምነት የመገንጠል እንቅስቃሴዎችን ሊያበረታታ ይችላል ሲሉም አስጠንቅቀዋል። ሶማሊላንድ ከሶማሊያ መገንጠሏን ያሳወቀችው እንደ አውሮፓ አቆጣጠር በ1991 ነው። ይሁን እንጂ እስካሁን የዓለም አቀፉን ማህበረሰብ እውቅና አላገኘችም። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አስቀስላሴ የሶማሊያው ጠቅላይ ሚኒስትር የሰጡትን መግለጫ አልተቀበሉትም። ክልሉ በባህር ላይ ዝርፊያ፣ በግጭቶችና በሌሎች ህገወጥ ተግባራት ስጋት ላይ እንደሚወድቅ ገልጸው በቀይ ባህርና በህንድ ውቅያኖስ የባህር ንግድ አገልግሎት ላይ የሚፈጠር የጸጥታ ችግር ለኢትዮጵያ ትልቅ የስጋት ምንጭ ነው ብለዋል።
With over 120 million population and significant maritime trade, Ethiopia entirely depends on the safe, secure maritime activity in the Red Sea and Indian Ocean.
ከ120 ሚሊዮን በላይ ህዝብና ከፍተኛ የባህር ላይ ንግድ ተጠቃሚዎች ኢትዮጵያ ሙሉ በሙሉ የምትተማመነው ደህንነቱ በተጠበቀ የቀይ ባህርና የህንድ ውቅያኖስ የባህር እንቅስቃሴ ነው።
አቶ ታዬ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተገቢነት በማስረዳት ተሟግተዋል።
Ethiopia's memorandum of understanding with Somaliland is based on existing political dispensation in Somalia. Our objective is shared growth and prosperity in the region.
ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት በሶማሊያ ባለው የፖለቲካ ሂደት ላይ የተመሰረተ ነው። ዓላማችን ለክልሉ የጋራ እድገትና ብልጽግና ነው። ተመሳሳይ ስምምነቶች በሌሎች ግዛቶች የተፈረሙ ሲሆን የሶማሊያ መንግስት በግልጽ የውስጥ የፖለቲካ ውጥረቶችን ለመሻፈን ሲል ግጭትን የሚያነሳሳበት ምንም ምክንያት የለም። ስለዚህ በአገሬ ላይ የቀረበውን መሰረተ ቢስ ውንጀላ አልቀበልም። የኢትዮጵያ ስም ከየትኞቹም ክሶች ጋር በፍጹም ተያይዞ ሊነሳ አይችልም።
ኢትዮጵያ በሶማሊያ የአፍሪካ ህብረት የሽግግር ተልእኮ አካል በመሆንና እንዲሁም በሁለቱ አገሮች ስምምነት ሶማሊያ ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ የተልእኮ አካል ሆነው የሚያገለግሉ ሌሎች አገራት ናቸው። ሽብርተኝነት ለአፍሪካ ቀንድ ሰላምና ደህንነት ትልቅ ስጋት ሆኖ ቀጥሏል ያሉት አቶ ታዬ እንደ አልሸባብ ያሉ ጽንፈኛ ቡድኖች የዓለም አቀፍና የውስጥ አጋር ድርጅቶች በሰላማዊ ሰዎችና በክልሉ ጸጥታ ላይ የሚያደርሱትን አስከፊ ጥቃት ቀጥለዋል ሲሉ ተናግረዋል።
The region has reached a milestone in degrading terrorism owing to the resilience of the people of Somalia and the sacrifice of the sons and daughters of Burundi, Djibouti, Kenya, Uganda, and my country, Ethiopia.
በሶማሊያ ህዝብ ጽናትና በቡሩንዲ፣ በጅቡቲ፣ በኬንያ፣ በኡጋንዳና በአገር ኢትዮጵያ ወንድና ሴት ልጆች መስዋዕትነት በቀጠናው የአሸባሪነት አቅም በእጅጉ የቀነሰበት ደረጃ ላይ ደርሷል።
አቶ ታዬ ሶማሊያ ከአሸባሪ ቡድኖች ጫንቃ ነጻ እንድትወጣ የከፈልነውን መስዋዕትነት እውቅና እንድትሰጥ እንፈልጋለን ሲሉም አሳስበዋል። ጠቅላይ ሚኒስትር ባሬ ኢትዮጵያ ከሶማሊላንድ ጋር የጀመረችው ስምምነት እንደ አልሻባብ ያሉ ጽንፈኞችን ጥቅም የሚያስጠብቅ ነው ሲሉ ባሰሙት ንግግር ተከራክረዋል።
This action is not only sow division at the time when Somalia is striving for peace and cohesion but also serve as propaganda for terrorist groups like al-Shabab.
ሶማሊያ ሰላምና አንድነት ለማምጣት በመጥረበት በዚህ ወቅት የድርጊት መለያየት ብቻ ሳይሆን የኢትዮጵያን ትንኮሳ እንደ ፕሮፓጋንዳ የሚጠቀሙበት እንደ አልሻባብ ያሉ አሸባሪ ቡድኖች ለችግር የተጋለጡ ግለሰቦችን በአክራሪነት ይመለመሉበታል። እንዲህ ያለ የማተራመስ ባህሪ ለመላው አፍሪካ ቀንድ ደህንነትና መረጋጋት ትልቅ አደጋ ይፈጥራል።
ባሬ ሶማሊያ የግዛት ይዞታዋን የመጠበቅ ሉዓላዊነት መብቷን ያስመሰከረች መሆኑን ገልጸው ኢትዮጵያም ትንኮሳዋን እንድታቆምና ለዓለም አቀፍ ሕግጋት እንድትገዛ ጠይቀዋል። አቶ ታዬም በክልሉ ህዝብ ላይ ሁከትና ብጥብጥ የሚፈጥሩ አሸባሪ ቡድኖችን ለማጥፋት የሶማሊያ ፌዴራል መንግስት ድጋፉን ይስጥ ሲሉ ጠይቀዋል።
ኢትዮጵያና IMF በገንዘብ ድጋፍ ዙሪያ ተስማሙ። ዓለም አቀፉ የገንዘብ ድርጅት IMF ሰራተኞችና የኢትዮጵያ መንግስት የ4 አመት 3.4 ቢሊዮን ዶላር የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ የሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምምነት መድረሳቸውን IMF ትላንት አርብ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም IMF ገልጿል። ስምምነቱ የተቋሙን አስተዳደርና የሥራ አስፈጻሚ ቦርድ ሁኔታ በሚቀጥሉት ሳምንታት ማግኘት እንዳለበትም IMF ገልጿል። የኢትዮጵያ ብሔራዊ ባንክም IMF ውሳኔ በደስታ መቀበሉን አስታውቋል። እንደ አውሮፓውያን አቆጣጠር በአምሌ 29/2024 ከተከፈለው 1 ቢሊዮን ዶላር በተጨማሪ የኛውን የመጀመሪያ ግምገማ ማጠቃለያውን ተከትሎ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ ድጋፍ እንደምታገኝም ባንኩ አረጋግጧል። የብሔራዊ ባንክ ገዢው የዓለም አቀፍ የገንዘብ ተቋም ቡድንን ለፍሬያማ ውይይቶችና ለጠንካራ አጋርነት አመስግኗል ሲልም ባወጣው ጽሑፍ ላይ ገልጿል። ሁለቱ አካላት ከስምምነት ላይ የደረሱት የIMF ቡድን ከመስከረም 7 እስከ 16/2017 ዓ.ም በአዲስ አበባ በኢኮኖሚ ማሻሻያዎች ትግበራ ላይ ባሉ ለውጦች ዙሪያ ከኢትዮጵያ ኃላፊዎች ጋር ከመከሩ በኋላ ነው። ኢትዮጵያ በሐምሌ ወር መጨረሻ በገበያ ላይ የተመሰረተ የምንዛሬ ተመን፣ ወለድ መሰረት ያደረገ የክትትል ፖሊሲና የፊስካል ፖሊሲ ማሻሻያ ተግባራዊ ማድረጓን አስታውቃለች። ማሻሻያዎቹ ከIMFና ከዓለም ባንክም ተቀባይነት ማግኘታቸውን ገልጻለች። እርምጃዎች ምንዛሪ መዛባትን ለማስተካከል፣ የፋይናንስ ዘርፍን ለማጠናከር፣ የዋጋ ግሽበትን ለመቆጣጠር፣ የታክስ ገቢን ለመጨመርና ታዳጊ የልማት ፋይናንሶችን ለመጠቀም ያለመ መሆኑንም ኢትዮጵያ መልክታለች። በሐምሌ ወር መጨረሻ የምንዛሪ ተመን በገበያ ስርዓት እንዲመራ ማድረግን ጨምሮ የአገር ውስጥ የኢኮኖሚ ማሻሻያ ፕሮግራም በጥሩ ሁኔታ እየተጓዘ ነው ሲልም IMF አስታውቋል። ይሁን እንጂ እርምጃ በኢትዮጵያ የሸቀጦች ዋጋ ጭማሪ አስከትሏል። በገበያ ላይ ተመሰረተ ነው የተባለው የምንዛሬ ተመን ይፋ መደረጉን ተከትሎ ሸማቾች ከፍተኛ ለሆነ የዋጋ ንረት ተዳርገዋል። ከውሳኔ በፊት 58 ብር የነበረው የዶላር ምንዛሬ ዋጋም በአሁኑ ወቅት ከ112 ዶላር በላይ እየተመነዘረ ይገኛል። ከሸማቾች ስጋት አንጻር የኢትዮጵያ መንግስት እነዚህን አሉታዊ ውጤቶች ለመቆጣጠር በቢሊዮን የሚቆጠር ገንዘብ ማሰባሰብ መቻሉን ገልጿል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሂዝቦላ መሪ ተገደለም። የሊባኖስ ታጣቂ ቡድን ሂዝቦላ መሪ ሐሰን ናስርላህ በቤይሩት ባካሄደ የአየር ጥቃት መግደሉን የእስራኤል ጦር አስታውቋል። የእስራኤል ወታደራዊ ቃል አቀባይ ሌተናል ኮሎኔል ናዳ በቀድሞ አጠራሩ ትዊተር ተብሎ በሚታወቀው የኤክስ ገጻቸው ላይ ባወጡት ጽሑፍ ነው የሐሰን ናስርላህ መገደል ያስታወቁት። ሌላው የእስራኤል ቃል አቀባይ ካፒቴን ዴቪድ አብርሃም ትላንት አርብ በሊባኖስ ዋና ከተማ ላይ የተካሄደውን ጥቃት ተከትሎ የሂዝቦላ መሪ ተወግዷል ሲሉ ለአጃንስ ፍራንስ ፕሬስ አረጋግጧል። ይበንድ እንዳለ ለሂዝቦላ ቅርብ የሆነ ምንጭ ከናስረላ ጋር የነበረው ግንኙነት ከአርብ ምሽት ጀምሮ ጠፍቷል ብሏል። እስራኤል ጦር የአየር ጥቃቱን ያደረሰው የሂዝቦላ አመራሮች በቤይሩት ደቡባዊ ክፍል በሚገኘው ዳይህ ባለው ዋና መስሪያ ቤታቸው በተሰበሰቡበት ወቅት መሆኑን አስታውቋል። የሂዝቦላ የደቡብ ግንባር አዛዥ አሊ ካርኪን ጨምሮ ሌሎች የሂዝቦላ አዛዦችም በጥቃቱ መገደላቸውን እስራኤል ጦር አስታውቋል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው አርብ ዕለት በተፈጸመው ጥቃት 6 ሰዎች ሲገደሉ 91 የሚሆኑ ደግሞ ቆስለዋል። 6 አፓርታማዎችም ፈርሰዋል ብሏል። ዛሬ ቅዳሜ ሂዝቦላ ባወጣው መግለጫ የቡድን መሪውና ከመሰራቾቹ አንዱ የሆነው ሐሰን ናስረላ በእስራኤል አየር ጥቃት መገደሉን አረጋግጧል። ናስረላ ከጓደኞቹ ሰማዕታት ጋር ተቀላቅሏል ብሏል በመግለጫው። ሂዝቦላ በጥላት ላይ የሚያደርገውን ቅዱስ ጦርነትና ፍልስጤምን ለመደገፍ እንደሚቀጥልም ቃል ይገባል ብሏል። እስራኤል ለሳምንታት በዘለቀው ከሂዝቦላ ጋር ባደረገችው የተጠናከረው ውጊያ ሂዝቦላን ከሶስት አስርት ዓመታት በላይ የመሩት ናስረላ ግድያ ትልቁ ኢላማ ተደርጎ ተወስዷል። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ናቸው። ከቀሪ የአሜሪካ ድምፅ ራዲዮ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ በዚህ ተሰናበትኩኝ። መልካም ምሽት ነው።
ከዓለም ዜናው ተመለስን አድማጮች። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ኮም ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡክና ዩቲዩብ ላይም ቪኦኤ አማሪክ ብላችሁ ብትገቡ በቀጥታ መስማት ትችላላችሁ። አሁን ወደ ምሽቱ ቀዳሚ ጥንቅር እናልፋለን። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የህብረተሰቡን ህይወት መለወጥ የቻሉ መልካም ምግባሮች የሚካሄዱበትን ያህል የማህበረሰብ እሴቶችና ስነ ምግባሮች ላይም ፈተና መደቀኑን በርካታ ጥናቶች ያመለክታሉ። በዚሁ ዙሪያ ሙያዊ ማብራሪያ እንዲሰጡን ስምኝሽ የቆየ በኮኔቲከት ዩኒቨርሲቲ ኮሚኒኬሽን ጥናት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር ቴዎድሮስ ወርቅ አለማሁ ወርቅነህን አነጋግራቸዋለች። ዶክተር ቴድሮስ ከማህበራዊ ሚዲያና ሐሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያና ከሳህራ በታች ባሉ ሀገራት ጥናቶች አካሂደዋል። በማህበራዊ ሚዲያ ላይ ስላሉ የአጠቃቀም ችግሮችና የመፍትሄ ሀሳቦችን ያጋሩናል።
እንግዲህ ዛሬ ነው የህብረተሰቡ በጎ አኗኗር ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነው እና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀም እና በማህበረሰብ እሴቶች ወይም ስነ ምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድን ነው?
መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው ወይም የምናሳየው ባህሪ፣ ሁልጊዜ የምናደርጋቸው ንግግሮች፣ ያው ዕለት ተዕለት የምናደርጋቸው ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድን ነው ልዩነቱ የምትይኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሀሳብ ደረጃ ምን ማለት ነው? ስምሽን ማንነትሽን ሳትገልጪ ሀሳቦች ላይ መካፈል ያለሽን አመለካከት የማንጸባረቅ እድል ይሰጥሻል። ይሄ በአንድ በኩል እድል ነው። በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሀሳባቸው እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሐሰተኛ መረጃ ስርጭት ዝውውር፣ እንዲሁም ደግሞ ሰዎች የተለያየ አይነት ስብዕና የሚነኩ ነገሮች ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሀሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁል ጊዜ ነው የኤቭሪ ሰዎች ላይሆኑ ይችላሉ። እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን፣ ሰውን ከሰው፣ ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንነጋገርበት የሚገባ ጉዳይ ነው።
እንግዲህ አሁን ካነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን አደጋ እንዳጋለጡ ነው የሚያሳዩት እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው?
ብዙ ጊዜ ስለ ማህበራዊ ሚዲያ በአሁን ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታዊ ጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ፣ እንዲመጣ፣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው። አይደለም ላይክ አሁን እንደው ከፖለቲካው ብዙ ጊዜ ስለ ፖለቲካው እናወራለን እንጂ ከፖለቲካው ማዕቀፉም ውጪ ሰዎች እርስ በርሳቸው እነሱን በሚመስል የእነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት። ግን ደግሞ ነው ከጊዜ በኋላ ያው በተለያየ መንገድ እኩይ የሆኑ አሉታዊ ተጽዕኖችም እየመጡ እንደሆነ እያየን ነው። ስለ ሐሰተኛ መረጃ ችግር በብዛት እኔም ጥናት ያደረግኩበት ነው። በሀገራችን በጣም 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 አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት፣ በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቭን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸው ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት፣ ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን የማመሰቃቀል ከዛም ደግሞ ብሎም ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው።
እዚህ ጋር ምናልባት አሁን ከነሳቸው ሐሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ይዘናቸው ከመጣናቸው ባህላዊ አኗኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን የማለት ድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን እና ምናልባት ተቋማቱ፣ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ።
እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው፣ በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል። እና ያ ደግሞ ስትጠይቅ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሀሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ብሎ ማሰብ ያስቸግራል። ስለዚህ ይህንን ሚና ማ ላይ ያርፋል ማለት ነው? ተመልሶ ህዝቡ ላይ፣ የትምህርት ተቋማት ላይ፣ መንግስት ላይ ያርፋል። እነኚህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ ዓለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግነው የሐሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው። እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም። ስለዚህ ስትመለከችው የነኚህ የማህበራዊ ሚዲያ ትልልቅ ተቋማት አላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ ችላለሁ ነው። በዚህ አይነት ማህበረሰብ ውስጥ
ራሱማ ተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው፣ እነዚህ አይነት ነገሮች ከየት ነው የሚመጡት?
ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው። ከሌሎች ሚዲያዎች የሚለየው አሁን ለምሳሌ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምን ክስተቶች አሉ የሆነው አንቺ ያልሽው ድርጊት ለምሳሌ ሶል ሳውት ኮሪያ ውስጥ ሀፕን እያደረገ ሊሆን ይችላል። ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላሉ ወይም ወጣቶች ሊኖሩ ይችላሉ። እና እኔ በዋነኝነት ይህንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌቭል ለመከላከል ይሆናል ብዬ አላስብም። በጣም ሰክሰስፉሊ ማድረግ የሚቻል የሚመስለኝ እኔም በብዙ በጥናታዊ ጽሁፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም ነው በትውልዱም ላይ እንዲሄ ደግሞ በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ ምግባርን በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል፣ ሰከንዳሪ ስኩል ላይ ከካሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቅኝ፣ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። ቢኮዝ ተወደደም ተጠላም ወጣቶችን ይሰማል እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ይሆናል ብዬ አላስብም።
ወደ ቴክኖሎጂ ተቋማቱ ልመልስህ እና በዓለም ዙሪያ የተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ኃላፊነት እንዲወጡ ለማድረግ። ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ፣ ጥያቄ እንዲጠየቁም ይደረጋሉ። ብዙ ተግዳሮቶቹ ግን እንደቀጠሉ ናቸው እና ለምንድን ነው እነዚህ ጥረቶች ውጤታማ ያልሆኑት?
እንግዲህ እያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነ ምግባር የምንለው ነገር አለ። ስነ ምግባር የምትይው ነገር በራሱ በተለያየ ማህበረሰብ የተለያየ ፍቺ አለው። በአንድ ማህበረሰብ ውስጥ ይሄ መልካም ስነ ምግባር የሚያንጸባርቅ እሴት ነው የምትይው፣ በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይህን ነገር በራሳቸው አግባብ መልስ የመስጠት ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው አይደለም። ችግሩ ምልሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በኦንላይን ንግግር ላይ በጣም ከባድ ነው። ስለዚህ ዘላቂ ብለሽ የምትዩ መፍትሄ አይደለም። አንዳንድ ጊዜ የግድ ያስፈልግሻል፣ ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለሽ። ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልጠበቀ በዚህ ጉዳይ ላይ ህግ ሁል ጊዜ ያዛልቃል ብሎ የሚያስብ የሚቻል አይመስለኝም በኔ በኩል።
ስለዚህ እንደ ለማጠቃለል የዚህ የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋለ እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን?
እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ላይመጣ የሚችል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድነናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ቅድም ወጣቶችን በብዙ መንገድ ብትመለከቻቸው ሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጠራዊ። ከዛም በተጨማሪ ደግሞ ችግር ሊፈቱ የሚችሉ ብዙ ወጣት ልጆች አሉ በሀገራችን እና የእነሱን ይሄንን ጉልበት ተሰሚነት ወደ ፖዘቲቭ የሆነ ነገር ማምጣት ያስፈልጋል እና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን እንደዚህ አሁን ለምሳሌ አንዳንድ የምታየው አጓጉል ነገሮች በየአደባባዩ የጠቀስሻቸውን ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያሰናክሉ አንዳንድ ነገሮች ቲክቶክ ላይ ሲሰራጩ ታያለሽ። እነኚህን ነገሮች ሁሉ እነኚህን ተመሳሳይ የሆነ ሚና የሚጫወቱ ልጆች ወደ ገንቢ አይነት አስተሳሰብ እንዲመጡ ማድረግ እና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት፣ በትምህርት ውስጥ ማሳተፍ ያስፈልጋል።
አድማጮች ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ ምንጭ።
ስመኝሽ የቆየንና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። ሳስተናግዳችሁ የማመሸው እንግዳ ወሌ ነኝ። ወደ ተከታዩ ጥንቅር እናልፋለን። የመስቀል ወፍና ወራ መስከረም። በመስከረም ብቅ የሚሉት የመስቀል ወፍ ዝርያዎች ዘወትር ከእኛ ጋር ናቸው ይላል። የመስቀል ወፍ የሚለው ማህበረሰባዊ ብሂል በአገራችን ልዩ ልዩ አካባቢዎች ህዝቡ በየባህሉ በድምቀት የሚያከብረው የመስቀል በዓል በሚውልበት በመስከረም ወር አጋማሽ ጎልተው ከሚታዩት የአዕዋፍ ዝርያዎች ጋር የተያያዘ ነው። በእርግጥ የመስቀል ወፍ ብሂሉ እንደሚገልጸው ዓመቱን ሙሉ ሳይታዩ ቆይተው በመስከረም ወር ላይ የሚከሰቱ አውዳመታዊ አዕዋፍ ናቸውን ስንል የአዕዋፍን ዝርያንና ባህሪን በቅርበት የሚያጠኑ ባለሙያዎችን አነጋግረናል። አስማማዋየ ነው እንደሚከተለው አዘጋጅቶታል።
በርካታ ሃይማኖታዊና ህዝባዊ በዓላት በሚከበሩበት የአዲስ ዓመት የመጀመሪያ ወር በሆነው በመስከረም ብዙዎች አዲስ ዘመን መምጣት ምልክት ከሚያደርጉት የአደይ አበባ ጋራ የመስቀል ወፍ የተሰኘው አፍ ዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል። በብሂሉ ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፍን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው አመቱን ሙሉ ተሰውረው ከርመው በመስከረም ወር አጋማሽ ብቻ የሚከሰቱ ናቸውን ስንል ስላዋፍ በቅርበት የሚያጠኑ ባለሙያዎችን ማነጋግረናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለረጅም አመታት ከዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው። አቶ ኩመራ እንደሚሉት ማህበረሰቡ በአካባቢው ከሚያዩ የተፈጥሮ ውደታዊ ለውጥ ጋር ያቆራኛቸው እኒህ የአዋፍ ዝርያዎች በርግጥም ከአባባሉ ጋር የሚዛመድ ባህሪ ያላቸው
እንግዲህ የተለያዩ አይነት ዝርያዎች አሉ። እንደዚህ አካባቢው ሁኔታ ይለያያል። አንድ ወፍ ብቻ አይደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይና ደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚህ እናያቸዋለን። በቤተሰብ አንድ ናቸው፣ ግን በዝርያ ደረጃ ደግሞ የሚለያዩ እንደየ አካባቢው ግን የመስቀል ወፍ ተብሎ ስያሜ ያላቸው አሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት። ባሌ ወደ አርሲ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ ቢሾፕ ዝርያዎች ብዙ ናቸው ብያለሁ። ከስድስት በላይ ይሆናሉ። እነዛን በብዛት እናያለን።
የኢትዮጵያ የዘመን መለወጫ የሆነው ወራ መስከረም በተለምዶ የመስቀል ወፍ የሚባሉ የዋፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉ። በዚህም መስህብነት ጎልቶ መታየታቸው ለአባባሉ ሁነኛ መሰረት እንደሆነ አቶ ኩመራ ይናገራሉ።
ከወፎች ባህሪ ውስጥ አንዱ የሚገርመው ነገር ወንዶቹ ቀለማቸውን ይቀይራሉ፣ በተለይ በርቢ ጊዜ እና ይህንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ፉክክሮች አሉ። ሴቶችን ለመሳብ፣ ጓደኛ ለመያዝ፣ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ፣ ውብ መስሎ ሆኖ ለመታየት። አንዱ የሚጠቀሙበት ስልት ነው። ወይ ሙሉ ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንጀታቸው፣ ማጅራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር አንዳንዶች ይሄ የሎ ቢሾፕ የሚባለው ነው። አንዳንዶች ደግሞ ቀይ ነው የሚሆነው፣ ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይነ ደጋ ጀምሮ ደግሞ ያሉት በተለይ ይሄ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ እንዲጎ በርድ የምንላቸው ናቸው እና የድንብጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት። እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚሆኑት። ስለዚህ ይሄ ከምን ጋር ነው የሚያያዘው? እንግዲህ ከብሬዲንግ ሲዝን ጋር ከያረባብ ወቅታቸው ነሐሴ መጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉን ጥቅምት ድረስ ይዘልቃል። ልክ ያ የብሪዲንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀይራል፣ ወደ ነበረበት ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ መስሎ ነው ብቅ የሚሉት። ግን ያው ራሳቸው ናቸው። ዞሮ ዞሮ
የወፎቹ ተፈጥሯዊ ቀለማቸውን የመቀያየር ባህሪ ከሀገራዊ ብሂል ባለፈ የቱሪስቶችን ቀልብ እንደሚስብ ከ17 ዓመት በላይ በአስጎብኝነት እንደሰራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለብሂሉ ሌላው ምክንያት ሊሆን እንደሚችል ያመለክታል።
ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምጻቸው እንዲሁም ሲበሩ ይለያሉ፣ ክንፋቸው ይለያል እና መስቀል ወፍ ስትበር የመስቀል ሳይን ታሳያለች እና በጣም ከለርፉለች። ደረቷ ከቢጫ አለ ሙሉ ጥቁር ነች። ጭሯ ረጅም ነው እና አሁን ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍ የተባለ። ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው። ከለርፉል የሆነ ሲዝን ነው እና በዚህ ሲዝን ላይ የፎቶዋ ከለር ሲጨመርበት ለፎቶ በጣም ያምራሉ።
አቶ ኩመራ ወግጅራም የመስቀሎፍ የሚባሉት የዋፍ ዝርያዎች የላባ ቀለማቸውን ስለሚቀያየሩ ብቻ ሳይሆን ወቅትን እየተጠበቁ ካንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም መዛወራቸውም ላባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል።
ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይሄ የእሸት ወቅት ነው። ስንዴ፣ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበት እና ፍሬ የሚይዙበት እዛ ላይ ነው በብዛት የሚታዩት። እነዚህ ይመገባቸዋል ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሺፍት ያደርጋሉ። ያኛው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያትም ይቀመጣል።
ኢትዮጵያ በርካታ የአዋፍ ዝርያዎችና የቱሪስት መዳረሻዎች ባለቤት እንደሆነች የጠቀሰው አዚዝ አህመድ በበኩሉ የመስቀል ወፍ የሚለውን ብሂል በመስከረም ወር ከሚከበሩ በዓላት ጋር በማቀናጀት የተሻለ የቱሪዝም ፍሰት ወቅትና መዳረሻ ማድረግ እንደሚቻል ይመክራል።
ኢትዮጵያ ዋን ኦፍ ዘ ቤስት ፕሌስ ነው ለበርድ ዋቸርስ። የተለያየ አይነት ኢንቫይሮንመንት ስላለው ሀገሪቷ በጣም ብዙ ወፎች አሉ። በታሪክ ደግሞ ትልቅ ታሪክ ላሊበላ አክሱምን ስናነሳ በጣም ትልቅ ታሪክ አለው። ኢትዮጵያ ከሞያሌ ተነስተው ታች እስከ አክሱም ብትነዳ በአንድ ሀገር ውስጥ የተለያየ ካልቸር፣ የተለያየ ቀለማት፣ የተለያየ ምን ልበል የመሬት አቀማመጥ ታያለ። በአንድ ሀገር ውስጥ በጣም ብዙ ያላት ኢትዮጵያ ትልቅ ታሪክ ያላት ሀገር ነች እና በአንድ ሀገር ውስጥ ብዙ ነገር ማየት ይቻላል።
በኢትዮጵያ ከ800 በላይ የአዋፍ ዝርያዎች እንዳሉ ይታመናል። የመስቀል ወፍ በመባል የሚታወቁት ወፎች ብቻ 10 አይነት ዝርያዎች እንዳሏቸው ባለሙያዎች ይገልጻሉ። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው እናመሰግናለን። አሁን አድማጮች ለምሽቱ የቀረን የሙዚቃ ቃና ነው። ዘና እንደምትሉ ተስፋ አለኝ። ጤና ይስጥልኝ፣ እንደምን አመሻችሁ። ሳምንታዊው የሙዚቃ ቃና የአየር ጊዜውን ተረክበዋል። እንግዲህ ወሌ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። Dancing in the Dark, Bruce Springsteen ነው The Boss። ብቸኝነትን፣ በነገሮች መበሳጨትን፣ ግን ደግሞ ተስፋን መሻትን የተመለከተ ነው። የመጀመሪያው አልበሙ ውጤታማ ከሆነ በኋላ ሁለተኛውን አልበም ለማሳተም ጥረት በሚያደርግበት ወቅት የገጠመውን ብቸኝነት፣ ድካም እና ከስቱዲዮም መውጣትም ሆነ ከሥራ ውጪ ማሰብ አለመቻሉን እንደሚያሳይ ብሩስ ስፕሪንግስቲን ተናግረዋል። በጨለማ መደነስ ሳትጭር እሳት አታገኝም ይያለ ነበር ብሩስ ስፕሪንግስቲን ዘ ቦስ። ፍራንስ ፈርዲናንድ የተሰኘ የስኮትላንድ ባንድ ነው። Enemy at the Gates የተባለውን ፊልም ሲመለከት የመጣለት ሐሳብ እንደሆነ የባንዱ አባል አሌክስ ካፕራኖስ ተናግሯል። አንድ የሶቪየት አልሞ ተኳሽ ከሌላ የጀርመን አልሞ ተኳሽ ጋራ ሁለቱም አቀባብለው አንዱ ሌላውን ለማጥፋት ሲሰናዱ ፍጥጫውን የሚያሳይ ነበር። ፊልሙ ከአንዳንድ የፍቅር ሁኔታዎች ጋራ ተመሳሳይነት እንዳለው አሌክስ ይናገራል። እሷም እሱም አይናፋር ከሆኑ ሁለቱም እጅራ ለመስጠት ከሚያደርጉት ጥረት ጋራም ያመሳስለዋል። Take me out. Take me out by Franz Ferdinand ነበር በመከታተል ላይ ያላችሁት ከአሜሪካ ድምጽ የምትላልፉላችሁ ሳምንታዊውን የሙዚቃ ቃናን ነው። የማስተናግዳችሁ እንግዶል ለነኝ እስከ ምሽቱ 4 ሰዓት አብራችሁን ዘና በሉ። Everyone falls in love sometimes.
Sometimes it's wrong, and sometimes it's right.
Exhale, Whitney Houston ነች ሹፕ ሹፕ በመባልም ይታወቃል። በፎረስት ዊቴከር ለተሰራው Waiting to Exhale ሰኞው ፊልም ማጀበያነት የተሰራ ነው። ፊልሙ ደግሞ ተመሳሳይ ሪስክ ካለው ልብ ወለድ መጽሐፍ ላይ የተወሰደ ነው። ለግራሚ በአራት መስኮች ታጭቶ በR&B ያሸነፈ ነው።
Everyone falls in love sometimes. Sometimes it's wrong, and sometimes it's right. For every wind, someone must fail. But there comes a point when we exhale. Yeah, yeah. Say shoot, 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 shoot.
Exhale, Whitney Houston. የዘፈኑ መልእክት ያብዛኛዎቹ ዜማዎች መልእክት የሆነ ፍቅር ነው። ውጣውረዱን አሳይታ አስፈላጊ ሆኖ ሲገኝ ደግሞ መተው ማቆም እንዳለብን የመከረችበት ነው። አልማዮ ሸቴ ጥፋት መስራቱን አምኖ ማሪኝ እያላት ነው።
Shall I yas ta taqi yalleh urduñe ne bakach bicheño anre amtonñe zachi a ya gatami ne ken wek avodol le bekadashi ko benwa aita tanro a
ለማስታውስ ጻዬ ዮሐንስ ግጥም ተስፋዬ ማሞ ዜማ ኤልያስ መልካ ቅንብር አበጋዝ ክብረወርቅ
I'm not
Dear Lover, የR&B ቅኝት ዘፋኛ ቲና ማሪ ነች። በዘፈኑ ስንኞች የፍቅሯን ጥንካሬ ስል በመሳል ግጥም በመጻፍና በሌሎችም መንገዶች መግለጽ እንደምትሻ ታወሳለች። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እንያዝ። እንግዶልኝ ነኝ። ሰላም። ምሽት ስርጭታችን በዚሁ ተጠናቋል። ፕሮግራሙን ካቀናበረችልን ብርሃን ኃይሉ፣ ከምሽቱ ዋና አዘጋጅ ደረጀ ደስታ እንዲሁም በፕሮግራሙ ከተሳተፉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት እንግዶልኝ ነኝ። ነገ ምሽት በተለመደው ሰዓት እንገናኝ። መልካም ምሽት።